Bambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ለመስተንግዶ ጽዮን ግርማ ከጎኔ እዚህ ጋቢና ቁጭ ብላለች።
ሰላም እንደምናመሻችሁ። ለዛሬ ምሽት የያዝናቸውን ፕሮግራሞች እናስተዋውቃችሁ። የፌዴራል አቃቤ ሕግ ዶክተር መረራ ጉዲና በዋስ እንዲፈቱ ጠበቆቻቸው ያቀረቡትን ጥያቄ በሕግ በተደነገጉ ልዩ ሁኔታዎች መሰረት ውድቅ እንዲደረግ ለፍርድ ቤት አመለከተ።
ኢህአዴግና 21 ሀገር አቀፍ ተቃዋሚ ፓርቲዎች በቅድመ ድርድር ነጥቦች ላይ የሚያደርጉትን ውይይት ዛሬ ቀጥለዋል።
መፍትሄ መፈለግ የምንችል ቢሆን ኖሮ ይሰየውን። አሁን ያ መስመር ተጥሷል። የእኛ ግንዛቤ ይሄ ነው፣ ተጥሷል። ለብቻችን መግባባት አልቻልንም።
የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ናቸው።
ከገዢው ፓርቲ ወገን ደግሞ ድርድሩ በራሳቸው በገዢዎች መመራት እንዳለበት የሚገልጽ አቋም ተብራርቷል።
ነጻና ገለልተኛ የሚባለው ታዛቢ ይምጣ። ታዛቢ ነጻና ገለልተኛ ሊባል አይችልም። የፈለገውን አቋም ይዛል፣ የታዘበውን ይናገራል።
የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ ናቸው።
ሌሎችም ዘገባዎች ይኖሩናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መጥተናል። በመጀመሪያ ወደ አዲስ አበባ እናመራለን። የፌዴራል አቃቤ ሕግ ዶክተር መረራ ጉዲና በዋስ እንዲፈቱ ጠበቆቻቸው ያቀረቡትን ጥያቄ በሕጉ በተደነገጉ ልዩ ሁኔታዎች መሰረት ውድቅ እንዲደረግ አመለከተ። ፍርድ ቤቱ ጉዳዩን መርምሮ ብይን ለመስጠት ለነገ መጋቢት 1/2009 ዓ.ም ቀጠሮ ሰጥቷል። ዝርዝሩን ወደ ኋላ ላይ ይዘን እንመለሳለን።
በሌላ ወገን ወደ ሲሪያ ስናመራ የዩናይትድ ስቴትስ ባህር ወለድ ወታደሮች የሰሜን ሶሪያዋ ራካ ከተማን ከእስላማዊ መንግስት ተዋጊዎች እጅ ለማስለቀቅ በተያያዘው ውጊያ ለመርዳት ሰምተዋል። መድፈኛው ጦር መዝመቱ የዩናይትድ ስቴትስ ሶሪያ ውስጥ መደበኛ ኃይሎቿን ይበልጡን እየተጠቀመች መሆኗን በመሆኑ ትልቅ ዜና መሆኑን ስለ ዘመቻው በቀዳሚነት የዘገበው ዘ ዋሽንግተን ፖስት ጋዜጣ ዘግቧል። የዩናይትድ ስቴትስ ባህር ወለድ ወታደሮች ከራካ ከተማ 138 ኪሎ ሜትር ርቀት ላይ ወደምትገኘው ማንጂብ ከተማም ተልከዋል። ራካ እስላማዊ መንግስት የካሊፍቴ ዋና ከተማ ሲል ያወጃት መሆኗ ይታወቃል።
የደቡብ ሱዳን ህዝባዊ ነጻ አውጪ ጦር ወታደሮች ኦሚንግ የሚባለውን አካባቢ ወረው አተራመሱት ሲሉ ነዋሪዎች ገለጹ። ይህ የሆነው ከጥቂት ቀናት በፊት ማንነታቸው ያልታወቀ ታጣቂዎች ተኩስ ከፍተው ከስምንት ወታደሮች ከገደሉና ሌሎች አምስት ሰዎች ካቆሰሉ በኋላ መሆኑን አክለው ገልጸዋል። የኢማቶንግ ክፍለ ግዛት አገረ ገዢ ግን ወታደሮቹ ላይ ጥቃት መክፈታቸውን አስተባብለዋል። የኦሚንግ ቀበሌ ነዋሪዎች እንደገለጹት ወታደሮቹ የተገደሉበት ጥቃት የደረሰው ከትናንት በስቲያ ማክሰኞ ነው። ተጠርጣሪ ሽምቅ ተዋጊዎች በአቅራቢያው የሚገኝ ፖሊስ ጣቢያ አጥቅተው በርካታ ጠመንጃዎችን መዝረፋቸውን ነዋሪዎቹ አክለው ተናግረዋል።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በዚህ ሳምንት የፈረሙት የሚበዛው ህዝባቸው ሙስሊም ከሆኑ ስድስት ሀገሮች ሰዎች እንዳይመጡ የሚከለክለውን አዲሱን ማስፈጸሚያ ትዕዛዝ በመቃወም በፍርድ ቤት በመክሰስ ሀዋይ የመጀመሪያዋ ክፍለ ግዛት ሆነች። የፓሲፊክ ውቅያኖስ ደሴት ክፍለ ሀገር ጠበቆች ትላንት ረቡዕ ማታ በዋና ከተማዋ ሃናሉሉ በከፈቱት የክስ ፋይል አዲሱ የጉዞ እገዳ የክፍለ ሀገሯን ሙስሊም ማህበረሰብ፣ ቱሪዝሟንና የውጭ ሀገር ተወላጅ የሆኑ ተማሪዎችን ይጎዳል ሲሉ ተከራክረዋል። ለዛሬ የያዝንላችሁ ዘገባዎች ዜናዎች እነዚህ ነበሩ። ወደ ዋናው ዘገባችን ልመልሳችሁ። የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የፌዴራል አቃቤ ሕግ ዶክተር መረራ ጉዲና በዋስ እንዲፈቱ ጠበቆቻቸው ያቀረቡትን ጥያቄ በሕግ በተደነገጉ ልዩ ሁኔታዎች መሰረት ውድቅ እንዲደረግ አመለከተ። ፍርድ ቤቱ ጉዳዩን መርምሮ ብይን ለመስጠት ለነገ መጋቢት 1 ቀን 2009 ዓ.ም ቀጠሮ ቆርጧል። መለስካቸው አመሃ የሚከተለውን ዘገባ ከአዲስ አበባ ልኳል።
አቃቤ ሕግ ዛሬ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት ባቀረበው የጽሑፍ አቤቱታ ባለፈው ሳምንት ዶክተር መረራ ጉዲና በዋስ ተፈተው ጉዳያቸውን በውጭ ሆነው እንዲከታተሉ ጠበቆቻቸው ያቀረቡትን ጥያቄ ተቃወመ። አቃቤ ሕግ በጻፈው በዚህ የተቃውሞ ማመልከቻ በኢትዮጵያ ሕገ መንግሥት የተያዙ ሰዎች በዋስትና የመፈታት መብት ቢኖራቸውም በሕግ በተደነገጉ ልዩ ሁኔታዎች ፍርድ ቤት ዋስትና ላለመቀበል ይችላል ሲል ይንደረድራል። በመቀጠልም ፍርድ ቤቱ የዋስ መብት ጥያቄውን ላለመቀበል የሚያስችሉት ናቸው የሚላቸውን ሁለት የሕግ ድንጋጌዎችንና አንድ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አስገዳጅ ውሳኔን ይጠቅሳል። አቃቤ ሕግ ለተከሳሽ ዋስትና ሊፈቀድላቸው አይገባም ሲል ምክንያቱንም ይዘረዝራል። የክስ ማመልከቻውን በማስታወስም በመንግስትና መንግስታዊ ባልሆኑ ተቋማት ላይ ከአንድ ቢሊዮን ብር በላይ የሚገመት ንብረት መውደሙ፣ በሰዎች ላይ ቀላልና ከባድ የአካል ጉዳት መድረሱ፣ በሰዎች ላይ የደረሰው ሞት የሁከቱ ውጤት በመሆኑ ወንጀሉ ሕገ መንግስቱንና ሕገ መንግስታዊ ስርዓቱን ለማስወገድ የተደረገ ሙከራ በመሆኑ ከባድ ወንጀል ነው ብሏል። ተከሳሽ ከሀገር አይወጡም፣ መረጃ አያጠፉም ማለትም አይቻልም ሲል የዶክተር መረራ ጠበቆች ያቀረቡትን አቤቱታ ተቃውሟል። ፍርድ ቤቱ ይህንኑ የአቃቤ ሕግ አቤቱታ ፍሬ ነገር በችሎት ካነበበ በኋላ የሁለቱን ወገን አቤቱታ መርምሮ ብይኑን ሊያሰማ ለነገ መጋቢት 1 ቀን 2009 ዓ.ም ቀጠሮ ሰጥቷል። በተጨማሪም ፍርድ ቤቱ ዶክተር መረራ ጉዲና ባሉበት ማዕከላዊ እስር ቤት እንዲቆዩ አዟል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አሁንም ቀጣዩ ዘገባ እዛው አዲስ አበባ ያቆየናል። ኢህአዴግና 21 ሀገር አቀፍ ተቃዋሚዎች በቅድመ ድርድር ነጥቦች ላይ የሚያደርጉትን ውይይት ዛሬ ቀጥለዋል። በድርድሩ የሚሳተፉት ፓርቲዎች አወካከልንና በአደራዳሪዎቹ አመራረጥ ላይ ዛሬ የተወያዩ ተሳታፊዎቹ የመጨረሻ እልባት ለመስጠት ለፊታችን ቅዳሜ ሳምንት ሌላ ቀጠሮ ይዘዋል። እስክንድር ፍሬው በተከታዩ ዘገባ ሁኔታውን ይዳስሰዋል።
ገዢው ፓርቲ ኢህአዴግና 21 አገር አቀፍ ፓርቲዎች እየተወያዩ ያሉት የፖለቲካ ፓርቲዎች የክርክርና የድርድር የአሰራር ረቂቅ ደንብ በሚባለው ሰነድ በሰፈሩ ነጥቦች ላይ ነው። ዛሬ ውይይት ከተደረገባቸው መካከል በዚሁ ሰነድ ቁጥር 8 ላይ የሰፈረው የድርድርና የክርክር አመራር የሚለው ይገኝበታል። በዚህ ላይ ከቀረቡት ሐሳቦች አንዱ ደግሞ ድርድሩ በ22ቱ የፖለቲካ ፓርቲዎች ተራ በተራ እንዲመራና ይሄም በዕጣ እንዲወሰን የሚጠይቅ ነው። የለም ድርድሩ ገለልተኛ በሆነና በፓርቲዎቹ ስምምነት በሚመረጥ አደራዳሪ መመራት አለበት የሚል አቋም ያንጸባረቁም ነበሩ። ከነዚህ አንዱ የሆነው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ይህንኑ አቋማቸውን ያንጸባረቁት
ፖለቲካ ፓርቲዎቹ በራሳችን ተነጋግረን መፍትሄ መፈለግ የምንችል ቢሆን ኖሮ ይሰየው። አሁን ያ መስመር ተጥሷል። የኛ ግንዛቤ ይሄ ነው፣ ተጥሷል። ለብቻችን መግባባት አልቻልንም። ስለዚህ አደራዳሪ ስንል አቀራራቢም ጭምር ነው። የሚያቀራርበው ከምን አንጻር ነው? ከሙያ አንጻር። በተቃዋሚውና በኢህአደግም በመንግስትም መካከልም የሄደ የሚያማክር በዚህ ጉዳይ ላይ መስማማት ቢያቅታችሁ ለምን እንደዚህ አትሉትም የምልም ሀሳብ የሚያቀርብ ማለት ነው። ሀሳቦችን የማቀራረብ በማቀራረብ ተደራዳሪ ፓርቲዎች የሚቀራረቡበት መንገድ ማስቻል፣ በመካከላቸው መተማመን እንዲፈጠር ሀገር አቀፋዊና ዓለም አቀፋዊ ተሞክሮች ሁሉ ተነስቶ ማገዝ፣ የዚህ አይነት ሚና ይኖራቸዋል።
ድርድሩ በተሳታፊ ፓርቲዎች ተራ በተራ ቢመራ እንደሚሻል ያመኑ ፓርቲዎችም ሀሳባቸውን አቅርበዋል። ገዢው ፓርቲ ኢህአዴግ ከነዚህ አንዱ ነው። የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ ድርድሩ በራሳቸው በፓርቲዎቹ መመራት እንዳለበት የሚገልጸውን አቋማቸውን ያብራሩት
በዚህ ጉዳይ ያቀረበውን ሰው አካሄድ ምናምን እያል ከምናስቸግረው እዚህ የምንሰበሰበው ተቃዋሚዎች መድረኩን በዙር ምርትበሩ ትችላላቸው። ኢህአዴግ መድረኩን በዙር የመምራት እድል ከታመነበት ችግር የለውም። ቤዚካሊ ግን ዋና አላማችን እሱ አይደለም። ነጻና ገለልተኛ የሚባለው ታዛቢ ይምጣ። ታዛቢ ነጻና ገለልተኛ ሊባል አይችልም። የፈለገውን አቋም ይዛል፣ የታዘበውን ይናገራል። በእኛ በኩል በዚህ ጉዳይ ምንደራደረውኛ ምንደራደረበት ጉዳይ ቀደም ያላ ያልንበትን መንገድ ያሻከረ ጉዳይ ለመጥረግ ነው። ይሄ ነገር አልተመቸንም። የምንለው ዲሞክራሲ ማጥደቅ አንችልም። የምንለው ፖለቲካ መዳር ከዚህ በላይ ማስፋት አንችልም። በዚህ ምክንያት ችን እናስወግዳት ብሎ ፋይል እቺ ለማስወገድ ይቸገራሉ የሚል ከሆነ ያደግ ፓርቲዎች ለምን እንዴት እንዳስቸገራችሁ ያስረዳሉ። እናሻሽላታለን ከሆነ እንስማማለን። ማናሻሽላት ከሆነ ያቋም ጉዳይ ከሆነች መላያችን ትሆናለች ማለት ነው። በሚያስማሙን ጉዳዮች እንሄዳለን። ስለዚህ በእምነት ብዙ ሬሌቫንስ ያለው ስለማይሆን ጥሩ የሚሆነው ራሳችንን ተደራድረን ራሳችንን አመራር መርጠን ብንሄድና በዚህ አጥራዳሪ ብንዋይ ማለት በራሳችን አሰባሳቢነት ብንዋይ አጀንዳውንም በዚህ ማከል እንድንሄድ ነው።
ሌላው የኢሃድክ ተወካይ በኢትዮጵያ ፓርላማ የመንግስት ተጠሪ ሚኒስትር አቶ አስመላሽ ወልደስላሴ ተመሳሳይ ሐሳብ አንጸባርቀዋል።
ኢሃድክ የሚታየን ሐሳብ አንድ ያለው ብንቀበልና ወደ ድርድር ብንገባ ካልሆነ ተቋሚ ፓርቲዎች ራሳቸው ምርት ሰብስበው ኢሃድክ ሰብስበው መምራት ፍላጎቱም የለውም። ተቋሚ ፓርቲ ራሳቸው ምርት ሐሳብ ነው። በሐሳቡንም እንከራከረው ጀስቲፊኬሽን ነው የምናቀርበው። በሐሳቡ ጥቅምና ጉዳት መዝነን ነው የምንወስነው። እናንተ መምራት ይችላላችሁ። ስለዚህ ምንም ጥቅም ለሌለው አስፈላጊ ያልሆነ ነገር ፖለቲካ ፓርቲ አማራሮች ልንሰራው ለምንስል ስራ ተደራዳሪ ከሌለ ይሄ ነገር ታማኝ አይሆንም የሚባል ነገር ተገቢ አይደለም።
ድርድሩ በገለልተኛ ባለሙያ መመራቱን ከደገፉት ተሳታፊዎች አንዱ የሆነው የሰማያዊ ፓርቲ ሊቀመንበር አቶ የሸዋት አሰፋ ያደራዳሪዎቹ ሚና ከፍተኛ መሆኑን አስተውሰዋል። እናም ጉዳዩ በትኩረት እንዲጤን ጠይቀዋል።
ጥሩ የሚመስለኝ ነጻ አደራዳሪዎችን ያድግ ያቀርባል እኮ ሰዎች። እኛ ብቻ አይደለንም እናቀርበው። ታዛቢዎችም ላይ ያድግም ያቀርባል። እኛ ብቻ አይደለንም እናቀርበው። ስለዚህ ሚናቸውን አሳንሰን እንዳንጀምር ለሚቀጥለው ማለቴ ነው። ኢህአዴግ ደግሞ አስቦበት ምንም የውጭ ናቸው ቢባል ከሌላ ጋር ከሌላ ፕላኔት አይደለም የሚመጡት። እኛ ጎን ያሉ ሰዎች ናቸው። እንዲቀበለን አደራ እንላለን።
በዚሁ በድርድርና በክርክር አመራር በተጨማሪም በውሳኔ አሰጣጥና 21 ፓርቲዎች በምን አይነት ውክልና መሳተፍ እንዳለባቸው ከውሳኔ ላይ ለመድረስ ለፊታችን ቅዳሜ ሳምንት ቀጠሮ ተይዟል። በሌሎች ርዕሶች ላይ የተደረገውን ውይይትና የተንጸባረቀውን ሐሳብ በሌላ ዘገባ ልመለስበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ዛሬ ማምሻውን በዩናይትድ ስቴትስ ኮንግረስ የኢትዮጵያን ዲሞክራሲያዊ ሂደቶች የሚገመግም የምስክር ሸሚ ሸንጎ ይሰየማል። ሸንጎ ከመሰየሙ ከሰዓታት አስቀድሞ በዋሽንግተን ዲሲ እና አካባቢዋ የሚኖሩ ኢትዮጵያውያን ዛሬ በውጭ ጉዳይ መስሪያ ቤቱና የኮንግረሱ መቀመጫ ካፒታል ሂል የኢትዮጵያ መንግስት በዜጎቹ ላይ ይፈጽማል ያሏቸውን የሰብአዊ መብቶች ጥቃቶች እንዲሁም የዲሞክራሲ ግንባታ መስተጓጎሎችን አውግዘው ድምጻቸውን አሰምተዋል። በተለይ የኦሮሞ ማህበረሰብ አባላትና መሪዎች በክልሉ ለወራት የዘለቁ የጸረ መንግስት ተቃውሞችን ተከትሎ እስራትና የመብት ረገጣ ተስፋፍቷል ሲሉ ቁጣቸውን ገልጸዋል። ሄኖክ ሰማስጌር በስፍራው ይገኛል። ሄኖክ እንደምናመሻችሁ። እንግዲህ በስፍራው ነው የምትገኘው። እንግዲህ ጥያቄዎቹን በተመለከተ ብታብራራልን። ብዙ ሰዎች እንግዲህ
በነክ ፌስቡክ ማትሪያ ማሪክ ላይ ስናቀርብላችሁ ቆይተናል። እዚህ ዋሽንግተን ዲሲ አካባቢ የሚኖሩ በተለየ ኦሮሞ ማህበረሰብ አባላት ናቸው ሰልፉን ያካሄዱት። ግን ከተለያዩ የዩናይትድ ስቴትስ ግዛቶችም የመጡ የማህበረሰብ አደራጆች አሉ። እንግዲህ ጥያቄያቸው የዩናይትድ ስቴትስ መንግስት በተለይ ለኢትዮጵያ የእርዳታ እንደዚሁም ደግሞ በጸረ ሽብር ዘመቻ እንደ አጋር ተደርጎ የሚታይ መንግስት በመሆኑ የኢትዮጵያ መንግስት ከፍተኛ የሆነ እርዳታ ነው ከዩናይትድ ስቴትስ መንግስት የሚያገኘው። ዛሬ የምስክር ሰሚዎቹ የህዝብ ተወካዮች በኮንግረሱ የአፍሪካ ንዑስ ኮሚቴ ውስጥ በኮንግረስማን ክሪስ ስሚት የሚመራ ነው። የምስክር ሰሚ ሸንጎ ይኖራል። ከዛ አስቀድመው ነው ድምጻቸውን ለማሰማት ወደ አደባባይ የወጡት። ከተለያዩ አካባቢዎች የተሰበሰቡ ናቸው። በኢትዮጵያ ያለው የሰብአዊ መብት ሁኔታ በእጅጉ ያሳስባቸዋል። በኦሮሚያ በተለይ ደግሞ ለወራት የዘለቁ ሰልፎች፣ በርካታ ወጣቶች የታሰሩበት ሲፈቱ የቆዩበት እንደዚሁም የፖለቲካ መሪዎች በቁጥጥር ስር የዋሉበት ሁኔታ ስለሆነ ይህንን ተቃውመዋል። ከነዚህ መካከል እዚህ ከጎኔ ከአደራጆቹ መካከል ከአትላንታ የመጡ ይዣለሁኝ። እስቲ ስሞትን ያስተዋውቁኝና ለምን ዛሬ እዚህ እንደወጣችሁ ይሄን እንዳስተባበራችሁ ይግለጹልኝ።
ስሜ ዶክተር ኑረዲን ሱሊ አብደላ እባላለሁ። ነዋሪነቴ አትላንታ ጆርጂያ ነው። ከአድቮካሲ ግሩፕ ካዘጋጀሁት መሀል አንዱ እኔ ትሬዥረር ነኝ ለዛ ድርጅት። ይሄ አድቮካሲ ግሩፕ የተደራጀው አሁን ሴኔት ሬዞሉሽን 120 ሀውስ ሬዞሉሽን 128 ሰፖርት ለማድረግ ነው። ሀውስ ሬዞሉሽን አንተ እንዳልከው እኛ የኢትዮጵያ መንግስት የአሜሪካ መንግስት አዲሱ መንግስት አሁን የተመረጠው የኢትዮጵያ መንግስት ምን አይነት መንግስት እንደሆነ እንዲያውቁ የኢትዮጵያ መንግስት የኢትዮጵያ ህዝብ ኦሮሞን ብቻ ሳይሆን እዛ ሀገሪቷ ውስጥ እየኖሩ ያሉትን ህዝብ እያሰረ እየገደለ እያፈነ ያለ መንግስት መሆኑን እንዲታወቀልን ነው ዛሬ የተገኘ ነው።
በጣም አመሰግናለሁ። እንግዲህ ከተለያዩ የዩናይትድ ስቴትስ የህግ ተወካዮች ጋር የማህበረሰቡ አባላት ተወካዮች ገብተው እየተነጋገሩ ነው የሚገኙት። በኢትዮጵያ ያለው የሰብአዊ መብት ጥሰት በእጅጉ ዩናይትድ ስቴትስን ሊያሳስብ የሚገባና እርዳታና ግንኙነቷን እንደገና እንድትገመግም ሊያደርጋት የሚገባ ነው የሚል መልእክት ነው እያስተጋቡ ያሉት። መስታወትና
ሄኖክ ይቅርታ፣ አንድ ጊዜ ጽዮን፣ የዩናይትድ ስቴትስ መንግስት ምላሽ ምን ይሆናል ተብሎ ነው የሚጠበቀው?
ሄኖክ፣ ከዛ በፊት ይሄኛውን ጥያቄ ከመመለስ በፊት ክሪስ፣ ከዚህ በፊት እነዚሁ ሰዎች በተደጋጋሚ እንዲያውም የዛሬ አንድ ወር ከ15 ቀን ይመስለኛል በኦባማ አስተዳደር ጊዜ ተመሳሳይ ጥያቄ አቅርበው ነበረ። አሁን ይሄንን አክቱን ቀይረው እንዲያቀርቡላቸው ነው ጥያቄያቸውን ያቀረቡት። ምንድን ነው አሁን ይሄኛውን ለየት የሚያደርገው ከዛ በኋላ ከዛኛው የኮንግረስ ካቀረቡት ጥያቄ በኋላ? እሱን አያይዘህ የመስታወትን ጥያቄ
እንግዲህ ሁለቱንም አንድ ላይ ልመልሰውና በቅድሚያ የዩናይትድ ስቴትስ መንግስት ምን ሊያደርግ ይችላል? የዩናይትድ ስቴትስ መንግስት ከኢትዮጵያ ጋር በጣም ቁርጥ የሆነ አጋርነት ያለው መንግስት ነው። እየጠየቁ ያሉት የዩናይትድ ስቴትስ መንግስት የሰብአዊ መብት ይዞታ በኢትዮጵያ እየተሸረሸረ ባለበት ሁኔታ እንዴት ከዚህ መንግስት ጋር ያለው ግንኙነት እንደገና ተገምግሞ በዩናይትድ ስቴትስ መርሆች የመናገር ነጻነት፣ የመሰብሰብ ነጻነት፣ በፖለቲካ የመደራጀት ነጻነት እነዚህ አልተከበሩም ሲሉ ነው ጥያቄያቸውን የሚያቀርቡት። በተጓዳኝ ደግሞ የዩናይትድ ስቴትስ መንግስት የራሱ ብሔራዊ ጥቅም ያለው መንግስት ነው፣ የኢትዮጵያን መንግስት እንደዚሁ፣ ሁለቱ መንግስቶች በሽርክና ነው የሚሰሩት። አስቀድሞ የቀረቡ ይሄ በዩናይትድ ስቴትስ ኮንግረስ የሚቀርቡ ረቂቆች ብዙውን ጊዜ ምናልባት ቤቱን እንኳ የህግ አውጪውን ቤት ሲያልፉ አይታይም። ይህም የሚሆንባቸው ምክንያቶች አሉ። ዩናይትድ ስቴትስ የራሷን ጥቅም ለማስጠበቅ የምትንቀሳቀስበት ሁኔታ ስላለ፣ የኢትዮጵያ መንግስትም በጣም በርካታ ገንዘብ ከፍሎ እንደዚህ አይነት ህጎችን ይዋጋል። ስለዚህ እዚህ የተሰበሰበው የማህበረሰብ አባላት የዩናይትድ ስቴትስ ኮንግረስ አባላትን እንኳ ለማሳመን ቢችሉ ከባድ የሆነ ፈተና ነው የሚጠብቃቸው ሂደቱ። የማህበረሰቡ ተሳታፊነት እንዳለ ሆኖ ውጤት ለማምጣት ግን በዚህ በዩናይትድ ስቴትስ አስተዳደርም ሆነ በህዝብ ተወካዮቹ ረጅም ትግል ይጠብቃቸዋል።
ስለዚህ ይሄኛውን ለየት የሚያደርገው ምንድን ነው? አሁን በሪፐብሊካኖቹ ጊዜ አሁን ያቀረቡት አክት ከበፊቱ የሚለየው ምንድን ነው?
እንግዲህ በሪፐብሊካኖቹ ጊዜም የሚባልም አይነት ህግ አይደለም ሲሆን፣ አድማጮቻችንም እንደሚያውቁት ይሄ ህግ በሪፐብሊካንም በዴሞክራቶችም የወጣ ነው። ከዚህ በፊት የቆዩትም ህጎች እንደዚሁ ዴሞክራቶችና ሪፐብሊካኖች የሚደግፉት ነው። አዲስ አስተዳደር አለ። አሁን ደግሞ የዩናይትድ ስቴትስ የታችኛውንም የህግ አውጪውንም የህግ መወሰኛውንም ምክር ቤት ሪፐብሊካኖቹ ይቆጣጠራሉ። ዴሞክራቶቹ በተቆጣጠሩትም ጊዜ እንደዚህ ተመሳሳይ ህጎች የወጡበት ሁኔታ ነው ያለው። በተለይ ዩናይትድ ስቴትስ በአፍሪካ የምትከተለው ፖሊሲ የሁለቱንም ፓርቲዎች ውክልና እንደዚሁም ፈቃድ የሚጠይቅ ነው። ስለዚህ የብሔራዊ ጥቅም ጉዳይ ስለሆነ ነው። ከዚህ በፊት የወጡ HR 2005 በምርጫ 97 ጊዜ የወጣው የዩናይትድ ስቴትስ መንግስት ለኢትዮጵያ የሚሰጠውን እርዳታ ወታደራዊም ሆነ የሰብአዊ እርዳታ በምን አይነት መልኩ ገምግሞ ኃላፊነት ተጠያቂነት ባለበት መልኩ ተግባራዊ ሊያደርግ ይችላል የሚለውን የሚጠይቁ የሚገመግሙ ረቂቅ ህጎች ናቸው። ይሄኛውም አሁን የገለጽነው ህግም ተመሳሳይ የሆኑ የሰብአዊ መብት እንደዚሁም ደግሞ የእርዳታ መስፈርቶችን የሚያስቀምጥ ነው።
ምስክሮቹ የሚሰሙት የሚያቀርቡት የምስክርነቱን የሚሰጡት እነማን ናቸው? ዛሬ
እንግዲህ ዛሬ የምስክር ሰሚ ችሎት ውስጥ ቴረንስ ላየንስ በጆርጅ ሜሰን ዩኒቨርሲቲ የአፍሪካ አጥኚ ይገኙበታል። እንደዚሁም ደግሞ ፊሊክስ ሆርን ከሂውማን ራይትስ ዋች ይገኛሉ። የሰብአዊ መብት ሁኔታውን የሚያሳዩ ናቸው። ከዛ በተረፈ ደግሞ የኦሮሞ ማህበረሰብ አባላት ሴና ጅምጅሞ ትገኝበታለች። ቴዎድሮስ ትርፌ ደግሞ የአማራ ማህበርን በአሜሪካ በሰሜን አሜሪካ ወክለው ይሰጣሉ። በርካታ የሆኑ እንደዚሁ የሰብአዊ መብት እንደዚሁም የእርዳታ አቅርቦት የሚመለከታቸው አቶ ዮሴፍ ተፈሪ የኢትዮጵያ ድርቅ በኮሎራዶ የኢትዮጵያን ድርቅ ሁኔታ ለመዋጋት የሚሰሩ የማህበረሰብ አቀንቃኝ ናቸው። ከተለያዩ የፖለቲካ እንደዚሁም የብሔር እንደዚህ አይነት ሰዎች ናቸው እንግዲህ ዛሬ በዩናይትድ ስቴትስ ኮንግረስ ይህንን የምስክርነት ቃላቸውን የሚሰጡት።
እሺ እንግዲህ ሄኖክ በጣም ነው የምናመሰግነው። እንግዲህ ሙሉ ዘገባውን እናንተ ፌስቡክ ላይ አድማጮቻችን መከታተል ይችላሉ። ወደሚቀጥለው ዘገባችን እናልፋለን።
እናመሰግናለን
ሄኖክ።
እናመሰግናለን።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። እንግዲህ ወደ መጨረሻው ዘገባችን ነው የምናልፈው። ደቡብ ሱዳን በሀገሯ ረሃብ መግባቱን አውጃለች። ሶማሊያ 6.2 ሚሊዮን ሕዝቧ አስቸኳይ ሰብአዊ እርዳታ ይፈልጋል ብላለች። ኢትዮጵያ 5.6 ሚሊዮን ሕዝቧ አስቸኳይ የምግብ እርዳታ እንደሚያስፈልገውም ይፋ አድርጋለች። የዝናብ እጥረቱ በዚሁ ከቀጠለም ሀገራቱ ከፍተኛ ስጋት ከፊታቸው እንደተደቀነና ረሃቡ ሰው እንዳይፈጅ ግዙፉ እርዳታ እንደሚያስፈልግ የተባበሩት መንግስታት ድርጅት እያስጠነቀቀ ነው። ጽዮን ግርማ በምስራቅ አፍሪካ ሀገራት ያንዣበበውን የድርቅ አደጋና የተከሰተውን ረሃብ በቀጣይ ዘገባዋ ትዳስሰዋለች።
ምስራቅ አፍሪካ በቅርብ አመታት ውስጥ ታይቶ በማይታወቅ ድርቅ መመታቷን የተባበሩት መንግስታት ድርጅት በተለያየ መንገድ ይፋ ማድረግ ከጀመረ ሰንበት ብሏል። ዓለም አቀፉ ማህበረሰብ በአስቸኳይ ምላሽ ሰጥቶ እጁን ለእርዳታ ካልዘረጋ ለአስከፊ ረሃብ የተቃረበ 20 ሚሊዮን ሰው በአራት ሀገራት ውስጥ እንደሚገኝ በየካቲት ወር መጨረሻ አስታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ይህንን ቁጥር ይፋ ሲያደርጉም ወደ አስከፊ ረሃብ እየሄዱ ያሉ ሀገሮች ደቡብ ሱዳን፣ ሶማሊያ፣ የመንና ናይጄሪያ በከፊል ብለው ነበር። ይህንን ለመቋቋም ደግሞ 4.4 ቢሊዮን ዶላር እስከ መጋቢት ወር ማብቂያ በአስቸኳይ እንደሚያስፈልግ በመግለጽ ለለጋሾች ተማጽኖ አቅርበዋል። ከነዚህ ሀገራት ውስጥ በከፊል ደቡብ ሱዳን የረሃብ ቸነፈር መግባቱ ታውጇል። ዩኒቲ በመትባለው የሀገሪቱ ግዛት ረሃብ መግባቱም ተገልጿል። በዩኒቲ ግዛት ስር ሊር በተባለች ቦታ ለጋሾች ገብተው እርዳታ መለገስ ባለመቻላቸው የአሜሪካ ድምጽ ድርቁን በተመለከተ ያጠናቀረው ዘገባ እንደሚያስረዳው በዩኒቲ ግዛት ስር ሊር በተባለ ቦታ ለጋሾች ገብተው እርዳታ መለገስ ባለመቻላቸው ነዋሪዎቹ ቅጠላቅጠልና የዱር ፍሬ በመብላት ራሳቸውን ለማቆየት እየተጣጣሩ ይገኛሉ። የ32 ዓመቱ ሬይ ኔግዋን ቼክ የ8 ልጆች አባት ነው። በመንግስት አጣቂዎችና በአማጽያን መካከል የተፈጠረው ግጭት ያስከተለው ቀውስ ለረሃብ እንዳጋለጣቸው ይናገራል። ጦርነቱ ሁሉንም ነገር ከጥቅም ውጭ አድርጎታል። እዚህ ምንም አይነት አዝመራ የለም፣ ምንም እጽዋትም የለም፣ ምንም የሚበላ ነገር የለም። እዚህ ያሉት ልጆች በሙሉ የሚበሉት አጥተው ፀሐይ ላይ ቁጭ ብለው በማልቀስ ላይ ይገኛሉ ይላል። የደቡብ ሱዳኗ የሊር አካባቢ ነዋሪዎች በዚህ አካባቢ ከህይወት ጋር ትንቅንቅ መያዛቸውን ይናገራሉ። በ2013 ዓ.ም በፕሬዚዳንት ሳልቫኪር እና በምክትል ፕሬዚዳንት ሪክ ማቻር መካከል የተነሳው የስልጣን ሽኩቻ ያስከተለው የእርስ በርስ ግጭት አካባቢዋን በእጅጉ ጎድቶታል። በርካታ ቤቶች ተቃጥለዋል። በአካባቢው ትምህርት ቤትና የጤና ተቋማት ስለመኖራቸው የሚያሳይ አንድም ምልክት የለም። በደህንነት ስጋት ምክንያት የእርዳታ ሰራተኞች ወደ አካባቢው አይቀርቡም። በአካባቢው የሚኖሩት አብዛኛውን ቁጥር የሚይዙት አርብቶ አደሮች ቅጠላቅጠል፣ የዱር ፍሬና ጥቂት አሳ በመፈለግ ራሳቸውን ለማቆየት ይጣጣራሉ። ቼክ ይህን ሁኔታ ሲገልጸው ህይወታቸውን ለማቆየት አንዳንዴ ወደ ወንዝ ይወርዱና ውሃ ያዘሉ ቅጠላቅጠሎች ለቃቅመው ይመጣሉ። በዚህ አካባቢ ሌላ ምንም ምርጫ የለም። እዚህ አካባቢ ያለው ሰው ወደ ዱር እንስሳነት እየተቀየረ ነው ማለት ይቻላል ይላል። የተባበሩት መንግስታት ድርጅት እንደሚለው የደቡብ ሱዳን ረሃብ ሰው ሰራሽ ነው። በዚህ ችግር ደግሞ ከ100,000 ህዝብ በላይ ተርቧል። የሀገሪቱ 40% ህዝብ 4.9 ሚሊዮን ሰው ማለት ነው አስቸኳይ የምግብ እርዳታ ይፈልጋል። በሌላ በኩል ሶማሊያ ውስጥ ከሀገሪቱ ግማሽ የሚሆነው ህዝብ ቁጥር 6.2 ሚሊዮን ሰው አስቸኳይ የምግብ እርዳታ እንደሚፈልግ የተባበሩት መንግስታት ድርጅት አስታውቋል። የድርጅቱ ሪፖርት እንደሚለው ወደ 3 ሚሊዮን የሚጠጋ ሰው በሶማሊያ በመራብ ላይ ይገኛል። የአስቸኳይ ጊዜ የምግብ እርዳታም ይፈልጋል። 1 ሚሊዮን ህጻናት በምግብ እጥረት ስቃይ ላይ ናቸው። ይህ ቁጥር በአስቸኳይ ሕክምና ካላገኙ ከሞት ጋር የተፋጠጡ 185 ህጻናትን ይጨምራል። የሶማሊያ መንግስት ከቀናት በፊት እንዳስታወቀው ደግሞ ህጻናትና ሴቶች የሚበዙበት 110 ሰው በድርቅ ምክንያት በመጣ የውሃ ወለድ በሽታ ህይወታቸው ጠፍቷል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ከአምስት ዓመታት በፊት 260 ሺህ ሰው የፈጀው ረሃብ በሶማሊያ እንዳይደገም ርብርብ እንደሚያስፈልግ አሳስበዋል። በሌላ በኩል የኢትዮጵያ መንግስትና ለጋሽ ሀገሮች በኢትዮጵያ የተከሰተውን ድርቅ ለመቋቋምና 5.6 ሚሊዮን ሰው ከረሃብ ለመታደግ የ1 ቢሊዮን ዶላር እርዳታ ጠይቋል። በድርቁ ከብቶች መሞት መጀመራቸውንና መንግስት ድርቁ በተከሰተባቸው አካባቢዎች የዕለት ደራሽ እርዳታ እያከፋፈለ መሆኑን የአደጋ ስጋትና አመራር ኮሚሽን ኮሚሽነርን ጠቅሰን መዘገባችን ይታወሳል።
እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል።
በፌስቡክ እንዲሁም በፌስቡክ ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢናን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ይመራ የነበረው ሞቅቢል ያበሮ ነው። ሙዚቃ በመምረጥም ሞቅቢል ነበር። ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አራጋውና
ጽዮን ግርማንን። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት።
በነገው ጉዞ እንገናኝ።